ሰላም ለእናንተ ይሁን። ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
በኛ ቡድን ተዘጋጅቶ የነበረው ረቂቅ ሁለቱን በብሔራዊ ጸጥታና በግለሰቦች የሰብአዊ መብት ጥበቃ መካከል ባላንስ ለመፍጠር ሁለቱንም ያጣጣመ እንዲሆን ተደርጎ ረቂቅ ቀርቦ ነበር።
የማህበራዊ ሚዲያ ስነ ምህዳርን መሰረት ያደረጉ የህግ ጥሰቶችና ወንጀሎች እየተበራከቱ ስለመሆኑ ይነገራል። በዚህ ጉዳይ ላይ ከህግ አስከባሪ አካላት ተወካዮችና ከመስኩ ባለሙያዎች ጋር አጭር ቆይታ አድርገናል። በምሽቱ ይደመጣል። ሌሎችም ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም ይመራለው። የዛሬውን የምስልና ድምፅ ቅንብር የምትከውንልን ብርሃን ኃይሉ ናት። አብራችሁን አምሹ። ወደ ቀዳሚ መሰናዶ ይሻገራል። ኢትዮጵያ ማህበራዊ ሚዲያን ጨምሮ በኢንተርኔት አማካኝነት የሚፈጸሙ ወንጀሎችን ለመከላከል በፍትሐብሔርና በወንጀለኛ ህጉ ከተቀመጡ ህጎች በተጨማሪ የጥላቻ ንግግርና ሐሰተኛ መረጃ አዋጅ እንዲሁም የኮምፒውተር ወንጀል አዋጅ የመሳሰሉትንም አጽድቃለች። ሆኖም በርካታ ተንታኞች በኢትዮጵያ የማህበራዊ ሚዲያ ስነ ምህዳር ውስጥ የሚሰራጩ ሐሰተኛ መረጃዎች፣ የጥላቻ ንግግሮችና ሌሎች ወንጀሎች እየጨመሩ መሄዳቸውን ይናገራሉ። ይህንን አስመልክቶ ስመኝሽ ቆየ ያሰናዳችሁ መሰናዶው በመቀጠል ይሰማል።
በማህበራዊ ሚዲያ የሚሰራጩ የሐሰት ዜናዎችና የተሳሳቱ መረጃዎች በኢትዮጵያ ውስጥ ለሚታዩ የተለያዩ የፖለቲካ ውጥረቶች፣ ግጭቶችና የንጹሃን ሰዎች ግድያዎች አስተዋጽኦ አድርገዋል። ከዛም ባለፈ ማህበራዊ ሚዲያው በዜጎች ስነ ልቦናዊ፣ ምጣኔ ሀብታዊና ማህበራዊ መስተጋብሮች ላይ ጉዳት ያስከተሉ ያሉ መረጃዎችን በስፋት ማሰራጨታቸው የሚያሳስብ ደረጃ ላይ መድረሱን ባለሙያዎች ይገልጻሉ። ዩቲዩብን ጨምሮ በፌስቡክ፣ በቴሌግራም፣ በትዊተር፣ በቲክቶክ እና በሌሎች የማህበራዊ ሚዲያዎች እንዲሁም የበይነ መረብ ገጾች የሚሰራጩ ሐሰተኛ መረጃዎችንና የጥላቻ ንግግሮችን ጨምሮ ማናቸውም ከስነ ምግባር ያፈነገጡ የእምነት ነጻነትን የሚጻረሩና የግለሰቦችን መብት የሚጋፉ መረጃዎች ወንጀል መሆናቸውን የህግ ባለሙያዎች ይገልጻሉ። አቶ ሰለሞን ጎሹ የህግና የኮሙኒኬሽን ባለሙያ ሲሆኑ በተለይ በኢንተርኔት አማካኝነት የሚፈጸሙ ወንጀሎችን ለመከላከል የወጡ አዋጆችን በማርቀቅ ሂደት ውስጥ ተሳትፈዋል።
ግል ያለመነካት መብትን መንካት ህገ መንግስቱ በአንቀጽ 26 የሚያስቀምጠው በጣም ጠንካራ ፕሮቴክሽን ነው። ለህዝብ ጥቅም ተብሎ ይህንን ማድረግ የሚያስከትለው በጣም ጠንካራ የሆነ የህዝብ ጥቅም ጀስቲፋይ ካልተደረገ በስተቀር ያለመነካት የግለሰቦችን መብታቸውን የሚነኩ ነገሮችን በግለሰብ ደረጃም በሚዲያ አማካኝነትም ሊሰራጭ እንደማይገባ የሚደነግጉ ወይም ያንን የተላለፈ የሚያስከትላቸው ቅጣቶችን የሚደነግጉ ግጋቶች ኢትዮጵያ በአግባቡ አላት።
አቶ ሰለሞን እንደሚሉት ኢትዮጵያ በበይነ መረብ የሚፈጸሙ ወንጀሎችን በህግ ተጠያቂ የሚያደርጉ የፍትሐብሔርና ወንጀለኛ መቅጫ ህጉን ጨምሮ የተለያዩ የህግ ማዕቀፎች አሏት። ነገር ግን ህጎቹ በየቦታው የተሰባጠሩ መሆናቸውና ህብረተሰቡም ስለ ህጎቹ በቂ መረጃ ለማግኘቱ ለአፈጻጸም አስቸጋሪ አድርጓቸዋል። ለምሳሌ ከግለኝነት ወይም ካለመነካት መብት ጋር የተገናኙ ወንጀሎች በወንጀለኛ መቅጫ ህጉ ሊጠየቁ ይችላሉ። ከዛ በተጨማሪ ግን በማህበራዊ ሚዲያ አማካኝነት የሚፈጸሙ ወንጀሎችን ለመከላከል ከወጡ ህጎች አንዱ የመገናኛ ብዙሃን አዋጅ መሆኑን አቶ ሰለሞን ያስረዳሉ።
ለምሳሌ በኢንተርኔት አማካኝነት አገልግሎት የሚሰጥ የመገናኛ ብዙሀን ሶስት ነገሮችን ሊያሟላ ይገባል። አንደኛ ህጋዊ ድርጅት ሊኖረው ይገባል። ሁለተኛ እነዛን ስራዎች እነዛን ኤዲቶሪያል ውሳኔ የሚሰጥበት መዋቅር ወይም ስትራክቸር ሊኖረው ይገባላል። ሶስተኛ እነዛን አገልግሎቶች በኢንተርኔት አማካኝነት አገልግሎቱን የሚሰጥ ከሆነ የበይነ መረብ መገናኛ ብዙሀን የሚለውን ያሟላል ማለት ነው። እሱ አሟልቶ ከኢትዮጵያ መገናኛ ብዙሀን ባለስልጣን ጋር የሰርቲፊኬት ጉዳይ ይመጣል ማለት ነው። እነሱን ያሟላ አካልን ነው ሬጉሌት የሚያደርግ ተቋማዊ ነው እንጂ የግለሰቦችን ሀሳብ በነጻነት የመግለጽ መብታቸውን የሚገለገሉ ሰዎች ላይ የመከታተል የለውም። ነገር ግን የሞኒተሪንግ ስራ ይሰራል። ለምሳሌ የመገናኛ ብዙሀን ባለስልጣን በመገናኛ ብዙሀን ወይም በኮሚኒኬሽን ጉዳይ ላይ መንግስትን አድቫይስ ስለሚያደርግ የፖሊሲ ጉዳዮችንም እነሱን ነገሮች በተጓዳኝ ያደርጋል።
በማህበራዊ የብዙሀን መገናኛ ዘዴዎች በሚሰራጩና ጥላቻ በሚታጨቅባቸው መልእክቶች የሚደርሱ ግጭቶችን ለማስቆም ሲባል በ2012 ዓ.ም በህዝብ ተወካዮች ምክር ቤት ጸድቆ ስራ ላይ ባለው የጥላቻ ንግግርና የሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር የወጣው አዋጅ፣ ሌላው በማህበራዊ ሚዲያ የሚሰራጩ ጎጂ መረጃዎችን ለማስቆም የወጣ ህግ ነው። አቶ ሰለሞን እንደሚሉት ይህ አዋጅ በህጋዊ መንገድ ለተመዘገቡ መገናኛ ብዙሃን ብቻ ሳይሆን በግለሰቦች ለሚሰራጩ ሐሰተኛ ወይም ጎጂ መረጃዎችም ያገለግላል።
ሐሰተኛ መረጃ ተብሎ በህጉ ትርጉም የተሰጣቸውን ጉዳዮች ጥሰው ጉዳት ያስከተሉ ማንኛውንም አካል ነው። ለመገናኛ ብዙሃን ተብሎ የወጣ ህግ አይደለም። ነገር ግን የሐሰተኛ መረጃ ወይም ደግሞ የጥላቻ ንግግር አሰራጭተው ቢገኙ በዚህ አዋጅ የወንጀል ተጠያቂነት ይኖርባቸዋል።
ሌላው በ2016 ዓመተ ምህረት የጸደቀው በኮምፒውተር የሚፈጸሙ ወንጀሎች አዋጅ ነው።
ዋናው ትኩረቱ ብሔራዊ ደህንነት ወይም ናሽናል ሴኩሪቲ የሚለውን ጉዳይ ለመጠበቅ በሚል ነው የወጣው። ስለዚህ ለሰብአዊ መብት ድንጋጌዎች ወይም ደግሞ ልዩ ኤክሰፕሽንስ በቂ ትኩረት አልሰጠም በሚል በእኛ ቡድን ተዘጋጅቶ የነበረው ረቂቅ ሁለቱን በብሔራዊ ጸጥታና በግለሰቦች የሰብአዊ መብት ጥበቃ መካከል ባላንስ ለመፍጠር ሁለቱንም ያጣጣመ እንዲሆን ተደርጎ ረቂቅ ቀርቦ ነበር። የዛሬ 3 ዓመት እንግዲህ ከመረጃ ነጻነት አዋጁ አዲሱ ረቂቅ ጋር አብሮ ለፍትህ ሚኒስትር ቀርቦ ነበር። ፍትህ ሚኒስትር በወቅቱ በሌሎች በርካታ አዳዲስ ህጎች እየወጡ ስለነበር ተጨማሪ ውይይት ይደረግበት በባለድርሻ አካላት ብሎ ነበር ያኔ የያዘው። ወደ ካውንስል ኦፍ ሚኒስትርስ አልሄደም። ፍትህ ሚኒስትርም ያን ረቂቅ አስቀምጦ በእጁ እንደቆመ ነው ያለው።
በማህበራዊ ሚዲያ ላይ ከሚፈጸሙ የስም ማጥፋትና የግለሰብን መብት የሚጋፉ ወንጀሎች በተጨማሪ በአሁኑ ሰዓት ኢትዮጵያ ውስጥ ለፖሊስ ራስ ምታት የሆነው ወንጀል ደግሞ በበይነ መረብ ወይም ኦንላይን ባንኪንግ የሚፈጸመው ስርቆትና ግለሰቦችን ኢኮኖሚያዊና ማህበራዊ ቀውስ ውስጥ እየከተተ የሚገኘው ቤቲንግ ወይም ውርርድ መሆናቸውን የኢትዮጵያ ፌዴራል ፖሊስ ቃል አቀባይ ጄይላን አብዲ ይገልጻሉ።
ሞባይል ባንኪንግ አስቸጋሪ የሆነ ነው አንዱ። ሁለተኛ ደግሞ ይሄ ቁማር የሚጫወቱበት ቁማርም አለ፣ በሱ የሚበሉዋል። ለምሳሌ በዚህ ግሩፕ ውስጥ ግቢ ይሉሻል። የተለያዩ አፕሊኬሽኖች አሉ። በቴሌግራም ግሩፕ ያደርጉና ከዛም በኋላ የተወሰነ ይቃ በርካሽ ይሸጡልሻል። ከሸጡልሽ በኋላ አንቺ አሁን ጨምሬሽ እንድትጫወቺ ያጓጉሻል። ከዛም በኋላ ትልቅ ብር ስትልኪ ስልካቸውን ይዘጋሉ። እንደዚህ አይነት ወንጀሎች በጣም እየተበራከቱ ነው ያሉ ከዲፋሜሽኑ በላይ። ምክንያቱም ዲፋሜሽን ግለሰቡም ራሱ መከላከል ይችላል። ግለሰቡም ከሶ ሰውየውን ተጠያቂ ማድረግ ይችላል።
በማህበራዊ ሚዲያ አማካኝነት የሚፈጸሙና የማህበረሰብን ደህንነት አደጋ ላይ የሚጥሉ ወንጀሎችን ለመከላከል የወጡት ህጎች ወጥ ሆነው አንድ ቦታ ባይኖሩም አቶ ሰለሞን እንደሚሉት በተለያየ ማዕቀፍ ውስጥ ሆነውም ወንጀል ሲከሰት ለማስቆም በግለሰቦች ወይም በፍትህ ሚኒስቴር ክስ መቅረብ ይኖርበታል።
በወንጀል ከተከሰተ በወንጀል ጉዳይ ላይ መንግስቱን ወክሎ ክስ የሚያቀርብ ጉዳይሽን የሚከታተል ቢያው መስሪያ ቤት አለ። አቃቢ ህግን ያቀፈው የፍትህ ሚኒስትር ዋነኛው አካል። ነገር ግን የተለያዩ ኤጀንሲዎች በተለያየ ልዩ ጉዳይ ላይ ኃላፊነት ደግሞ ይሰጣቸዋል። ሶ እነዛ ተቋማት ለምሳሌ እንደ ኢንሳ ወር ሌሎች ተቋማት ከፍትህ ሚኒስትር ጋር በጋራ ዲል የሚያደርጉባቸው የተለያዩ ሰብጀክት ማተሮች ሊኖሩ ይችላሉ። ግን አቃቢ ህግ በራሱ ተነሳሽነት ጉዳዮች ሽት አድርጎ ወንጀል አድራጊዎችን ተጠያቂ እንዲሆኑ ያደርጋል። አንዳንድ ግን የተለዩ ወይም ደግሞ በተፈጥሯቸው በጣም ፐርሰናል የሚባሉ ግለኝነት መብት ጋር ያለመነካት መብት ጋር በጣም የተገናኙ አንዳንድ ጉዳዮች ቅሬታ ሲቀርብ ብቻ አቃቢ ህግ የሚያንቀሳቀሳቸው ጉዳዮች አሉ።
በርካታ የሰብአዊ መብት ተከራካሪዎች ግን የጥላቻ ንግግርንና ሐሰተኛ መረጃዎችን ለመቆጣጠር የወጡት ህጎች ዜጎችን ከጥቃት ከመጠበቅ ይልቅ የስጋት ምንጭ መሆናቸውን ነው የሚናገሩት። እንዲያውም በተቃራኒው የመናገር ነጻነትን ለመደፍጠጥና የተለየ ሀሳብ ያላቸውን ሰዎች በማስፈራራት ጸጥ ለማሰኘት ዓላማ እየዋሉ መሆናቸውንም ገልጸው ይከራከራሉ። በማህበረሰብ ውስጥ በማንኛውም መንገድ ወንጀል ሲፈጸም የመከታተልና ለህግ የማቅረብ ኃላፊነት የተጣለበትን ፖሊስ እየፈተኑ ካሉ ወንጀሎች መካከል አንዱ በቴክኖሎጂ በመታገዝ የሚፈጸሙ ወንጀሎች መሆናቸውን ፖሊስ ያምንበታል።
ፖሊስ የኛ የኢትዮጵያ ፌዴራል ፖሊስ ወንጀል ምርመራ ፖሊሶችን እስከ ውጭ ሀገር ድረስ ልከን አሰልጥነን ደቡብ ኮሪያ፣ በቻይና እዚህ ዙሪያ በተለይ በሳይበር ክራይም ዙሪያ እንደ ስልጠና እንዲያገኙ አድርገን በእነዚህ በሶሻል ሚዲያ ላይ በህዝብ ላይ የሚደርሰውን አደጋ ለመከላከል ሐሰተኛ መረጃ እየተሰራጨ በዚህ መንገድ ህዝብን ከህዝብ ጋር የሚያጋጩ በተለያዩ መንገድ የሚሰሩትን ለመቆጣጠር እንድንችል ስልጠና ወስደዋል። ስለዚህ በዛ መሰረት ፖሊስ እያዘ መረጃ ወንጀሉን እያጣራባቸው ያሉ ሰዎች ግለሰቦች አሉ።
ያም ሆኖ ግን ህብረተሰቡ በማህበራዊ ሚዲያ የሚፈጸሙ ወንጀሎች ወንጀል መሆናቸውን አውቆና ያንን ለመከላከል የወጡ ህጎች እንዳሉ ተረድቶ ክሶችን ወደ ፖሊስ የማቀረቡ ልምድ አለ ወይ ስንል ላቀረብንላቸው ጥያቄ አቶ ጄላንድ ሲመልሱ፣
ጉዳት የደረሰበት ሰው ይከሳል። ለምሳሌ ሳያቅ አንድ ሰው እንደዚህ አይነት ቀረፃ የተካሄደበት ትዳር የፈረሰበት ወይም ትዳሩ ጉዳት ላይ የወደቀበት ሰው ካለ ኢንዲቪዥዋሊም ማመልከት የሚችልበት ወንጀል አለና፣ ስለዚህ በግለሰብ ደረጃም አመልክቶ እነዛን ሰዎች ተጠያቂ ማድረግ ይችላል። እንግዲህ የወጡ ህጎች በሙሉ ህዝቡ ያውቃቸዋል ተብሎ ነው የሚገመተው እና በየጊዜው ደግሞ ኤክስፐርቶች እያስተማሩ ነው ያሉት። ምክንያቱም የኢትዮጵያ ህግ በተለያየ ቦታ ተበታትኖ የሚገኝበት ሁኔታ ስላለ ህብረተሰቡ ያንን ሁሉ ያውቃል ብለን ከገመትንም አስቸጋሪ ስለሆነ፣ በየጊዜው ግን የህግ እውቀት ህብረተሰቡ እንዲኖረው በሬዲዮ በቴሌቪዥን እያስተማርን ነው ያለን።
በማህበራዊ ሚዲያ ተፈጽመው ወደ ህግ የተወሰዱ ጉዳዮች አልፎ አልፎ ይሰማሉ። አቶ ሰለሞን እንደሚሉት አብዛኞቹ በስም ማጥፋትና በመሳሰሉት ወንጀሎች ክስ ተመስርቶባቸው ወደ ህግ የሚወሰዱ ወንጀሎች በእርቅ እንዲጠናቀቁ እንደሚደረጉ ይገልጻሉ።
አንዳንድ ያስተዋልኳቸው በማህበራዊ መገናኛ ብዙሃን ላይ ለምሳሌ ወደ ፍርድ ቤት ለማስኬድ ጠበቃ ቀጥረው ይህንን ጉዳይ ሲጀምሩ በእርቅ የተደመደሙ የነበሩ ኮንቴንቶችን ዲሊት ለማድረግ ግለሰቦች ተስማሙ የሚሉ በአንዳንድ ዘገባዎችንም አይተናል። እሱ ላይ ያለውን ክላሪቲ ማስተማሩ ጎን ለጎን መምጣት አለበት። ያንን የማስተማር ስራ ግን ሌሎቹን እንዲማሩ ዲተረንስ ኢፌክት እንዲኖረው ሌሎቹን ይህም ላይ እንዲህ አይነት ጥያቄነት ይኖርብኛል ብለው እንዲታቀቡ ለማድረግ በመንግስት አንዳንድ በጣም ከበድ ያለ ጉዳት ያደረሱ እንዲህ አይነት ጥሰቶችን በቀጥታ በማምጣት የማስተማር ሂደት አንድ ማድረግ አለበት ብዬ ነው አድቫይዝ ማድረገው።
ማህበረሰቡም ሆነ የህግ አስፈጻሚዎች በኮምፒውተር አማካኝነት የሚፈጸሙ ወንጀሎችን አውቀው ራሳቸውንም ሆነ ማህበረሰቡን ከአደጋ እንዲጠብቁ ግንዛቤ የማስጨበጥ ስራዎች በስፋት መሰራት እንዳለባቸው አቶ ሰለሞን ይመክራሉ።
የሐሰተኛ መረጃና የጥላቻ ንግግሩን ህጉ ሲወጣ በርግስ በኩል ፖሊሶችን፣ አቃቤ ህጎችን፣ ዳኞችን ለዛ የማዘጋጀት ባሉት ጉዳዮች ላይ ምክክር የማድረግ ነገር ተጀምሮ በነበረበት ጥሩ አጋጣሚ ነው ይሄ ኮንፍሊክቱ የመጣው። ኮንፍሊክቱ ከመጣ በኋላ የመንግስትን ፕራዮሪቲ የእነዚህን ተቋማት ቅድሚያ የሚሰጡበትን ነገር ስለቀየረ ባለፉት 2 ዓመታት በዚህ ረገድ የተሰሩ ስራዎች በጣም እዚህ ግባ የሚባሉ አይደሉም። የተነሱም ጉዳዮች በትክክል ለፍርድ ቤት ቀርበው ልባት ያገኙ ጉዳዮች ብዙ አይደሉም።
የቴክኖሎጂው በየጊዜው ተለዋዋጭነት ወንጀሎችንም እንዲራቀቁ እያገዘ መሆኑን የሚገልጹት አቶ ጄላይንም ፖሊስም በቴክኖሎጂው ታግዞ ህብረተሰቡን በተሻለ መልኩ ለመጠበቅ ጥረት እያደረገ መሆኑን በምሳሌ ያስረዳሉ።
እያንዳንዱ ህብረተሰብ በፍጥነት ወዲያውኑ ለፖሊስ ማመልከት የሚችል የሲቲዝን ኤንጌጅመንት የሚባል አፕሊኬሽን አሁን በቅርብ ጊዜ ጉግል ፕሌይ ስቶር ላይ ተግባራዊ ሆነው ህብረተሰቡ ከፖሊስ ጋር በደቂቃ እየተገናኘ የሚፈጠረው ወንጀል ሁሉ የሚያሳውቅበት መንገድ እየተፈጠረ ስለሆነ በጣም እየዘመነ ነው ያለው ማለት ነው ኢትዮጵያ ፌዴራል ፖሊስ።
ኢትዮጵያ ማህበራዊ ሚዲያን ጨምሮ በበይነ መረብ አማካኝነት የሚፈጸሙ ወንጀሎችን ለመከላከል የቆዩና አዲስ የጸደቁ ህጎች ቢኖሯትም የጥላቻ ንግግርና ጉዳት አድራሽ ሐሰተኛ መረጃዎችን መቆጣጠር ግን እስካሁን አለመቻሏን ባለሙያዎች ይስማሙበታል። ግለሰቦች መብታቸው ሲነካ ወደ ህግ እንዲመጡ የሚያበረታቱ ትምህርቶችና አስተማሪ የሆኑ የህግ ቅጣቶች ሊኖሩ እንደሚገባም መክረዋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ጋቢና ቪኦኤ ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ስመኝሽ የቆየ ለቀደመው ዘገባ አመሰግናለሁ። በመቀጠል ደግሞ ከሌላ ወጣት ጋር እናስተዋውቃችኋለን። ሊያ ተረፈ ትባላለች። ቀደም ባለው ጊዜ በዳኝነት ኢትዮጵያውያንን ስታገለግል ቆይታለች። በቅርብ ዓመታት ውስጥ ደግሞ የማህበረሰቡን የህግ ንቃተ ህሊና ለማስፋት ባለመ የቴሌቪዥን መሰናዷ በርካቶች ያውቋታል። በቅርቡ ደግሞ ፍትህ ለሀገር የተሰኘ የዩቲዩብ አምድ በመክፈት ህግ ነክ ጉዳዮችን ማጋራት ቀጥላለች። በተያያዥ ጉዳዮች ላይ ለመወያየት እንግዳ አድርገናታል። አስቀድማ ከህግ ሙያ ጋር ስላላት ቁርኝት ትነግረናለች።
ከህግ ጋር ያለኝ ቅሩነት ያው ህግ መማሪ ነው። አዲስ አበባ ዩኒቨርሲቲ ህግ ከተማርኩኝ በኋላ በ2001 ዓ.ም እንደኛ አቆጣጠር ከተመረቅን በኋላ የአማራ ክልል የዳኞችና አቃቢ ህጎች ስልጠና ማዕከል ገብተን ከዛ በኋላ ዳኝነትን ተቀላቅያለሁ። በዳኝነት ስራ ላይ በጣም ሩቅ የሚባል ምናልባት በገጠር በጣም ገጠራማ የሆነ ቦታ መብራትና ውሃ የሌለው በጣም ገጠር ቦታ ሄጄ በዳኝነት ሰርቻለሁ። ከዛ በኋላ ደግሞ ከፍተኛ ፍርድ ቤት የደብረ ብርሃን የሰሜን ሸዋ ዞን ከፍተኛ ፍርድ ቤት ዳኛ በመሆን ሰርቻለሁ። ከዛ በኋላ ላለፉት 6 ዓመታት ደግሞ በጥብቅና ሙያ ላይ በፌዴራል ፍርድ ቤቶች እዚህ አዲስ አበባ ላይ እየሰራሁ እገኛለሁ።
ብዙ አድማጮቻችንና ተመልካቾቻችን የሚያስታውሱሽ ቀደም ባለው ጊዜያት በተለያዩ ቴሌቪዥን ጣቢያዎች ላይ በምታቀርቢያቸው ህግ ነክ መሰናዶዎች ነው። አባይ ቲቪ ላይ እንዲሁም በኋላ ደግሞ ኤንቢሲ ላይ አሁን ደግሞ በቅርብ ደግሞ ወደ ማህበራዊ መገናኛዎችን መምጣትሽን ሰምቻለሁ። በምታቀርቢያቸው ህግ ነክ መሰናዶዎች ነው ለመገናኛ ብዙሃን ይህን ጉዳይ ይዤ መምጣት አለብኝ እንድትይ ያደረገሽ የገፋፋሽ ምክንያቱ ምንድን ነው?
ያው አሁን ያለሁት በጥብቅና ስራ ላይ ነው። ነገር ግን ወደ ሚዲያ መምጣት የፈለግኩት እንደምታውቀው ሀገራችን ላይ በዚህ ከፍትህ ጋር በተያያዘ ፍርድ ቤት ስትለው ትችላለ፣ አቃቤ ህግ ጋር፣ ማረሚያም፣ ፖሊስም ጋር በጣም ብዙ የፍትህ ጥያቄዎች ይነሳሉ ከህግ ማስከበር ጋር በተያያዘ እና እኔ ደግሞ በሙያዬ ዳኛም ሆኜ አሁንም ደግሞ ጠበቃ ሆኜ በምሰራበት ጊዜ እማያቸው በጣም ብዙ የህግ አለማክበሮች፣ ህገ ወጥ የሆኑ ስራዎች ፍርድ ቤት ላይ እና ሌሎች የፍትህ ተቋማት ላይ ስትሄድ ደግሞ እንደሚጠበቅባቸው ኃላፊነታቸውን አለመወጣትን አስተውያለሁ። ከዛም በተጨማሪ ደግሞ ህብረተሰቡ ያለው ንቃተ ህግ ምንድን ነው የሚለውን ደግሞ ስመለከት ብዙ ሰው ህግ ባለማወቁ ምክንያት ነው እየተበደለ ያለው የሚል የግል አቋም አለኝ። ይህንን ያገኘሁት ከምንድን ነው? አንደኛ ፍርድ ቤትም ሆነን በምናከራክርበት ጊዜ ሰዎች ህግ ባለማወቃቸው ምክንያት ከሚደርስባቸው ችግር፣ ምናልባት ትክክለኛ ፍትህ ማግኘት እየተገባቸው የሚያጡት በጣም በርካታ ነገር እንደነበር ዳኛ በነበርኩበት ጊዜ አስተውያለሁ። ከዛ ጠበቃ በሆንኩበት ጊዜ ደግሞ ምናልባት ሰዎች በተለያየ በጀስቲስ ሲስተሙ ላይ ካለው ችግር በተጨማሪ እሱን እንደውል ወደ ጎን ተወው እና እራሳቸው ማድረግ የሚገባቸውን ክርክር ማድረግ ባለመቻላቸው፣ ስለ ሀገራችን ህጎች መሰረታዊ የምንላቸውን ነገሮች ማወቅ ባለመቻላቸው ምክንያት በጣም ብዙ መብቶቻቸው ሲገፈፉ እየተመለከትኩኝ ነበር። ስለዚህ እኔ እንደ አንድ የህግ ባለሙያ በዳኝነትም በጥብቅናም ስራ ላይ ያለኝን ልምድ ተጠቅሜ ለህብረተሰቡ ምንድን ነው ማድረግ ያለብኝ የሚለውን ሳይ እንደ አጋጣሚ ሆኖ ያገኘሁት አማራጭና እኔም ኢንተረስትድ የሆንኩበት ነገር ሚዲያ ነው። መነሻዬ ሰዎች ህግ ማወቅ አለባቸው፣ በተለይ ደግሞ የሀገራችን የፍትህ ስርዓት በደንብ መስተካከል አለበት ብዬ በማመን ነው ይህን ፕሮግራም ልሰራ የቻልኩት።
ህግ ስራም የህግ ትምህርትም ብዙ ጊዜ ጠጠር ያሉ ሀሳቦች የሚንሸራሸሩበት ብዙ ምሁራዊ ጉዳዮች ደግሞ የሚስተናገዱበት ነው። እነዚህን ጉዳዮች ወደ ቴሌቪዥን እና ወደ ማህበራዊ መገናኛዎች በማምጣት ረገድ ውስጥ የራሱ ውጣ ውረድና ፈተናዎች ያሉ ይመስለኛል። በአንቺ መሰናዶ ውስጥ ቅድሚያ ሰጥተሽ ካስተናገድሻቸው ጉዳዮች መካከል የተወሰኑት ምን ላይ የሚያተኩሩ ናቸው?
ያው ሁለት የቲቪ ጣቢያዎች ላይ ነበረ ፕሮግራሙ የነበረው። ከዚህ በፊት አባይ ቲቪ ላይ ፍትህ ለሀገሬ በሚል ስም ለአንድ ዓመት ከስድስት ወር ያህል ያለምንም መቋረጥ ኦልሞስት 60-70 የተጠጉ ፕሮግራሞች ተሰርተዋል። ከዛ በኋላ ደግሞ ያ ከተቋረጠ በኋላ ኤንቢሲ ኢትዮጵያ ላይ ኤንቢሲ ህግ ከሊያ ጋር በዚህ ፕሮግራም ላይ የሰራ ነው። በዚህ ላይ ትኩረት ያደረግኩባቸው ነገሮች ምንድን ናቸው? ቅድም እንዳልኩ መሰረታዊ የምንለው በአብዛኛው ሰዎች በዴይ ቱ ዴይ ላይፋቸው የሚያጋጥሟቸው ነገሮች ላይ ህግን መሰረት አድርጎ ሊያውቋቸው ይገባሉ የምላቸው ነገሮች ናቸው። ለምሳሌ ከቤተሰብ ህግ ጋር በተያያዘ ትዳርና ጋብቻ ያው ብዙዎቻችን ያለንበት ስለሆነ ብዙ ሰውን መስማት ይፈልጋል ብዬ ስለማስብ ከጋብቻ ጋር በተያያዙ፣ ከልጆች አስተዳደግ ጋር በተያያዘ አንዳንዴ ደግሞ መብቶቻቸው የሚገፈፉ መብት በትክክል ያላቸው ነገር ግን በተግባር በጣም ብዙ ነገሮቻቸው የጎደሉባቸው ብለን የምናስበው በተግባር በአተገባበር ችግር ምክንያት ከዚህ ከአካል ጉዳተኞች መብት ጋር በተያያዘ አሰሪና ሰራተኞች ላይ ቅድም እንደነገርኩ መነሻዬ ፍርድ ቤት ላይ ሆኜ ያየኋቸው ችግሮች ስለሆኑ ሰራተኞች በአሰሪዎቻቸው የሚደርስባቸው በጣም በርካታ በደል አለ። ስለዚህ ሰራተኞች እነዚህ መብቶቻቸውን ቢያውቁ ለመጠየቅ ይችላሉ ብዬ ስለማስብ ከአሰሪና ሰራተኛ ሕግ ጋር በተያያዘ እንደምታውቀው ደግሞ ሀገራችን ላይ በወንጀል የተከሰሱ ወይም የተጠረጠሩ ሰዎች የሚጣሱባቸው መብቶች በጣም ብዙ ናቸው እና በወንጀል የተጠረጠሩና የተከሰሱ ሰዎች ያላቸው መብት ምንድን ነው፣ ፍርድ ቤት ሲቀርቡስ ምንድን ነው ማድረግ ያለባቸው የሚሉትንና አዳዲስ የወጡ ህጎች ለምሳሌ ከዚህ ከጸረና ሙስና አዋጁ ጋር ተያይዞ ያሉ አዳዲስ ፕሮሲጀሮች አሉ፣ ስነስርዓቶች ማለት ነው። ሌላው መደበኛው የወንጀል ስነስርዓት በዛ የማይገዙ ልዩ የሆኑ የስነ ስርዓት ህግ ያላቸው። ስለዚህ እነሱ ጉዳይ ላይ የሚመጡ ክርክሮችን ሰዎች እንዴት ነው መምራት ያለባቸው ወይም ክርክሮቹ ላይ ማወቅ ያለባቸው መሰረታዊ ነገሮች ምንድን ናቸው የሚለውን እንደነገርኩ በጣም በርካታ ስለሆኑ ፕሮግራሞቹ ሁሉንም ነክቻለሁ ማለት ባልችልም፣ ግን አብዛኛውን በሚባል መልኩ ሰዎች ማወቅ አለባቸው ብለን የምናስበውን ጉዳይ ለማዘጋጀት ጥረት አድርጌያለሁ።
መልካም። ስለ ተግዳሮቶቹ እናውራ። የህግ መሰናዶ ይዘሽ ወደ ቴሌቪዥን በምትገቢበት ጊዜ ወይም በምትቀርብበት ጊዜ ማስታወቂያ የመሳብ ጉዳይ አጠያያቂ ይሆናል። መሰናዶዎቹ አርታኤዎች የህግ እውቀትና የአመለካከት ሁኔታም የሚወስኑ ይመስለኛል። ከእነዚህ ጋር በተያያዘ ምን አይነት ተግዳሮቶች ገጠሙሽ? ምን አይነት ውሳኔ እንድትወስድ ይሆናል?
ምናልባት እኔ እንደ ተግዳሮት ብዬ ማላየው ከዚህ ከስፖንሰሮችን ከማግኘት ገቢ ከማስገኘት ጋር በተያያዘ ለዛ ፐርፐዝ ብዬ የሚሰራው አይደለም። ያው ቅድም እንደነገርኩ ያሉኝን ልምዶች መሰረት አድርጌ እኔ የማውቀውን ነገር ደግሞ ለህብረተሰቡ ማሳወቅ አለብኝ ከሚል መነሻ ስለሆነ ገንዘብ አለማግኘቱ፣ ስፖንሰር አለመሳቡ እንደ ተግዳሮት ለእኔ እንደግል አላየው። ነገር ግን እንደነገርኩ ቅድም ቲቪ ጣቢያዎች ላይ ስለነበር የምሰራው፣ ቲቪ ጣቢያው ደግሞ አየር ሰዓቱን እስከሰጠ ድረስ ተመልካችን ቢኖረው ገቢ እስከሌለው ጊዜ ድረስ ደግሞ ጥያቄ ውስጥ ይገባል ያንተ ፕሮግራም ማለት ነው። ስለዚህ ምናልባት እንግዲህ መደምደም ሊያስቸግር ይችል ይሆናል። አብዛኛው የመዝናኛ ፕሮግራሞች ወይም ደግሞ ብዙ ስፖንሰር እና ደጋፊ ያላቸው ፕሮግራሞች ያላቸውን ያህል ትኩረት የቲቪ ጣቢያው ራሱ ላይሰጥህ ይችላል። ለምሳሌ ገንዘብ የሚያስገኝ ሌላ ፕሮግራም ካለ እና የዛ ቀረጻ ሰዓት ከሆነ ሊታጠፍ ይችላል ያንተ ማለት ነው። ያንተ ለምሳሌ በቋሚነት የሚተላለፍበት ሰዓት አለ። በሳምንት ውስጥ አንድ ጊዜ ነበር የሚተላለፍ። በዛ ሰዓት ላይ ክፍያ የሚፈጽም ያለ የፕሮግራም በዛ ሰዓት ላይ ማስተላለፍ የሚፈልግ ከሆነ ያንተ ፕራዮሪቲ የሚሰጠው ወይም ቅድሚያ የሚሰጠው አይሆንም ማለት ነው። ስለዚህ እኔ እንደ ፓሽን የምሰራው ስራ ስለሆነ ጊዜ ያለምንም ማቋረጥ በሳምንት ውስጥ መተላለፍ አለበት ብዬ ስለማስብ አንዳንዴ ፕሮግራሙ አለመተላለፉን ሳይ በጣም ለፍተ እንደምታዘጋጀው ፕሮግራም በጣም የሚነካ ነገር አለው። እሱም ብቻ ሳይሆን ቅድም መነሻዬ ላይ ለማለት እንደሞከርኩት የእኔ ፍላጎቴና ሀሳቤ ህግን ማስተማር ነው። ሌላ ምንም ከጀርባ ያለው ከጥቅም ጋር የተያዘ ሌሎች ነገሮች የሉትም። ስለዚህ እንደነገርኩ የጥብቅና ስራ ላይ ነው ያለሁት። ዋና ስራ የጥብቅና ነው። ገቢ የማገኝበት ስራ ጥብቅና ነው። ስለዚህ የጥብቅና ስራ በጣም ብዙ ውጣ ውረዶች ያሉት፣ በጣም ቢዚ የሚያደርግ፣ በጣም ስትረስፉል የሆነ ነገር ነው እና በዚህ ስራ መሀል በጣም ተጨንቄ የሚመጡትም እንግዶች ዳኞችና ጠበቆች ናቸው፣ ፎርዳት ማለት። ስለዚህ እነሱም ቢሆኑ ጊዜያቸውን መስዋዕት አድርገው ነው ህብረተሰቡን ለማስተማር ብለው የሚመጡት ማለት ነው። በዚህ አጋጣሚ እንግዶች ሆነው እኔ ፕሮግራም ላይ የመጡትን በጠቅላላ በጣም ሳላመሰግናቸው ማለፍ አልፈልግም። ምክንያቱም እነዚህ ነገሮች መጥተው ለእኔ ምናልባት ገንዘብ አለማግኘቱ ምናምን በላይ ጊዜውና ኢነርጂው በጣም ብዙ ነገር ትተህ ነው ወደዛ የምትመጣው። በተለይ ደግሞ ጥብቅና ስራ ጋር ደግሞ ኢቨን የራስህ የፐርሰናል ህይወት ላይ ራሱ አፌክት እስከመደረግ ድረስ ያደርሳል። በቃ ሙሉ ነገር ትተህ ነው ወደዚህ የምትመጣው እና እሱ ስላለ እኔ እንደ ቻሌንጅ ማየው እኔ በምሰጠው ትኩረት እኔ ለህብረተሰቡ ይሰጣል ብዬ ከማስበው ጥቅም አንጻር የሚዲያ ባለቤቶች ወይም ደግሞ ህብረተሰቡ ጋር ስትሄድ ደግሞ ልክ እንደ ኢንተርቴንመንቱ ብዙ ተመልካች አለመኖሩ እሱን እንደ ቻሌንጅ አየዋል። የሚሰጡትን ደግሞ ጥቅም ልክ እኛ እንደምንረዳው ያህል ድጋፍ የሚያደርጉ ሰዎችም ሆነ ሚዲያዎች አለመረዳታቸው ነው ብዬ አስባለሁ።
እነዚህን መሰል ዝግጅቶች ለማህበረሰቡ ያላቸውን ጠቀሜታ ቀደም ብለሽ ጠቃቅሰሽዋል። በተለያየ የኢትዮጵያ ጥግ ላይ ያሉ አሁንም ድረስ በርካታ የፍትህ ጥያቄ አላቸው፣ ስለ ህግ ደግሞ ንቃተ ህሊናቸውን ማዳበር የሚፈልጉ ሰዎች የሚሹት አይነት መሰናዱ ነው። በምን መንገድ ነው ልታገዝ የሚገባው? የሚያዳምጡሽ ወይም የሚመለከቱሽ ሰዎች እንዲህ ያሉ ዝግጅቶች ከአመት አመት እንዲሸጋገሩ ኢትዮጵያና ትውልድ ኢትዮጵያን በምን መንገድ ነው ሊያግዙ የሚችሉት?
ያው አሁን እንግዲህ የኔን ፕሮግራም በሚመለከት እንደ ምሳሌ ላንሳና ከዛ ጋር የይዤ ባውራ ደስ ይለኛል። ለምሳሌ አሁን እኔን ብትመለከት አንድ እኔ ነኝ አዘጋጅቼ የማቀርበው። እንግዶች ሲመጡ ምን አይነት ፕሮግራሞች ሲኖሩ፣ ምን አይነት እንግዳ ይሁን፣ ጥያቄዎች ምን አይነት ይሁኑ የሚለውን እኔ ብቻዬን ነኝ የማደርገው። ስለዚህ ኢቨን ፕሮግራሙ ቲቪ ላይ ከመተላለፉ በፊትም ኤዲት ማድረጉን ጨምሮ፣ እንደምታውቀው የሙያ ፕሮግራም ስለሆነ ኤዲት ስታደርግ ሊቆረጥና ላይቆረጥ የሚገባውን ነገር ሌላ የህግ ባለሙያ ያልሆነ ሰው ልክ ያንተ ያን ያህል ቦታና እውቀት ኖሮት ሊሰጠው ያንን አገልግሎት ሊሰጥ አይችልም። ስለዚህ ሙሉ በሙሉ ማለት በምችለው መልኩ እኔ ላይ እያረፈ ነው። ስለዚህ ግለሰብ ደግሞ እንደ ግለሰብ ይደክማል። አሁን ድጋፍ ቢኖረው ፋይናንሻሊም ሊሆን ይችላል። የፋይናንሻሊ ድጋፍ የሚኖረው ለምንድን ነው? ሰዎች ይኖራሉ የሚያግዙ ማለት ነው። ለምሳሌ እኔ ላይ ብቻ የተንጠለጠለ አይሆንም። እኔ ፕሮግራሙ ባቀርበው ፖስት ባደረገው ከዛ ግን ጋር ተያይዞ ግን በጣም ተያይዞ የሚመጡ በጣም ብዙ ሪሰርች ማድረግን ጨምሮ በጣም ብዙ ስራዎች አሉ ከጀርባ ማለት ነው። ፕሮግራሙ ቲቪ ላይ ሲቀርብ እዛች ጋር ብቻ ያለችው ትመስላለች፣ ግን ለዛ ዝግጅት በጣም ብዙ ነገር በገንዘብም ብቻ ሳይሆን በኢነርጂ በጣም ብዙ አለ። ስለዚህ እኔ እንደዚህ አይነት ፕሮግራሞች ዘላቂነት እንዳይኖራቸው ከሚያደርግ ነገር ውስጥ አንዱ መድከም ነው ብዬ ነው ማስበው። ፍላጎት ማጣት ሳይሆን ወይም መጀመሪያ መነሻችንን መርሳት ሳይሆን በቃ መድከም ነው። ሰው አንድ ሰው ይደክማል አይደለም ብቻውን ማለት ነው። ስለዚህ እንደዚህ አይነት ድጋፎች ቢኖሩ ደጋፊ ሰው እንዲኖረው ያደርጋል። እኔ መሆን አለበት ብዬ የማስበው ሰዎች እንደዚህ አይነት ፕሮግራሞችን ከሚሰጡት ካላቸው ፋይዳ አንጻር ተመልክተው በገንዘብም ሊሆን ይችላል ስፖንሰር በማድረግ ለሌላም ብቻ ሳይሆን ስፖንሰር ልክ ሌላ ፕሮግራሞችን ስፖንሰር እንደሚያደርጉት ስፔሻል የሆነ ነገር ሳይሆን ሌላ ፕሮግራም ስፖንሰር እንደሚያደርጉት ጥቅሙን ተረድተው ስፖንሰር ማድረግ ቢችሉ አንደኛ ፕሮግራሙ ከመቆም ይታደጉታል፣ ሁለተኛ በተሻለ ኳሊቲ እንዲሰራ ያደርጋል። ፕሮግራሙ ቀጣይነት እንዲኖረው በተሻለ ደግሞ ኳሊቲ አድጎ ለሰው በተሻለ መልኩ ትምህርት ማስተማር እንዲችል የገንዘብ ድጋፍ ማድረግ የሚችሉ ስፖንሰር ማድረግ የሚችሉ ሰዎች ቢኖሩ እና ድርጅቶች ቢኖሩ የተሻለ ሰርቪስ መስጠት እንችላለን። ከዓላማችንም ደግሞ ወደኋላ እንዳንል ያደርገናል እያስብ
በእስካሁኑ ሂደት ውስጥ እንግዲህ እነዚህ ውጣ ውረዶች ቢኖሩም እዚህ ደርሰሻል። በርካታ ተከታታይ ክፍሎች የነበሯቸው ህግ ነክ መሰናዶዎችን ለማቅረብ ችለሻል። የመጪ ዘመን ህልምሽ የመጪ ዘመን ግብሽስ ምንድን ነው?
የመጪ ዘመን ህልሜ እንደ እግዚአብሔር ፍቃድ እኔ የማስባቸው በጣም በርካታ ነገሮች አሉ። ሰዎች ህግን ማወቅ አለባቸው ብዬ ነው የማስበው። እኔ እንግዲህ እግዚአብሔር ይርዳኝ እንጂ የእኔ ዓላማ ፍትህ ለሀገሬ ብዬ ርዕስ ሰጥቼ ፕሮግራም ስጀምር ለሀገሬ ፍትህ ስርዓት በጣም መሰረታዊ ለውጥ የሚያመጣ ፕሮግራም ነው ብዬ ነው የማስበው። መነሻዬም እሱ ነው። ስለዚህ የመጪ ዘመን ህልሜ የተለያዩ ፍትህ ተቋማት የሚጠየቁበት ከዛም በተጨማሪ ደግሞ ህብረተሰቡ በዚህ ፕሮግራም መነሻነት ጠያቂ ህብረተሰብ፣ ጠያቂ ማህበረሰብ መፍጠር ነው የኔ ዓላማ ማለት ነው። ያንን ለማድረግ ቅድም እንደነገርኩ ምናልባት እንደ አንድ ተግዳሮትን የማየው አሁን እየሰራሁባቸው የነበሩት እና ምናልባት ዩቲዩብ ላይ አሁን እየመጣው ነው እያስተዋወቅኩኝ ስለሆነ እዛ ላይ ትንሽ ፎርማቱን ልንቀይረው እንችላለን። ግን የህግ ፕሮግራሞች ግን ኢንተርቴንመንቱ ሰዎችን እንደሚስበው ሁሉ አዋስተን ህግን ማስተማር እንድንችል ቅድም እንደነገርኩ በጣም ብዙ ነገሮችን የሚጠይቁም ቢሆኑ መከፈል ያለበት መስዋዕትነት ተከፍሎ ሰዎች በሙሉ በአንድነት ሊያዩት የሚችሉ ፕሮግራም እና ያንን ፕሮግራም መሰረት አድርገው ደግሞ መብታቸውን መጠየቅ የሚችል አይነት ምንድን ያለኝ ግዴታ መብት መጠየቅ ብቻ ሳይሆን ግዴታውን የሚወጣ ማህበረሰብም ሲኖር ነው በአንድ ሀገር ላይ አይደለ ሰላም፣ መረጋጋት፣ ፍትሃዊ የሆነች ሀገር የምትኖረን ማለት ነው። ስለዚህ ቤዚካሊ የፍትህ አካሉን በሚመለከት እኛ እንደ ህግ ባለሙያ ብቻ ሳይሆን ሰዎች ስለ ፍርድ ቤት፣ ስለ ፖሊስ ጣቢያ፣ ስለ ሌሎች የፍትህ አካላት ሲያነሱ የሚማረሩበትን ነገር በተቻለ አቅም መቀነስ እንድንችል ችግራችሁ ይሄ ነው፣ ይሄን ብታደርጉ መፍትሄ ማምጣት ይችላል ብለን ችግር ፈች የሆነ ፕሮግራም ማቅረብ እንድችል ነው የኔ ዓላማ። እንደ እግዚአብሔር
ሊያተረፈ የህግ ባለሙያ ነሽ፣ ህግን የሚመለከት የቴሌቪዥን መሰናዶ ማዘጋጅ ነሽ። የመጀመሪያችን ነው። ደጋግመን እንደምንገናኝና ቀሪ ሀሳቦችን እንደምንጋራ አስባለሁ። በጣም አመሰግናለሁ።
እኔም በጣም አመሰግናለሁ ሀብትሽ። ይህ ፕሮግራም ጥቅም አለው ብላችሁ አስባችሁ እኔ በእንግድነት አምጥታችሁ መነሻውን ያጋጠመውን ቻሌንጅ ነው ወደፊት ያለውን ነገር ስለጠየቃችሁኝ በጣም አመሰግናለሁ። እግዚአብሔር ያክብር።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶው፣ ብርሃን ኃይሉ በቅንብሩ አብራናችሁ ቆይተናል። መልካም ምሽት።